በኦሮሚያ ክልል በኢትዮጵያ መንግስት ላይ የተቀሰቀሰው ተቃውሞና አመጽ አንድ አመት ሞላው። በኢትዮጵያ ትልቁን ቁጥር ለሚይዘው የኦሮሞ ማህበረሰብ የተቃውሞ መነሻ የሆኑት የፖለቲካ ነጻነትና ፍትሃዊ የመጣኔ ሀብት ክፍፍል የተመለከቱ ጥያቄዎች ዛሬስ ተመልሰው ይሆን? የአሜሪካ ድምጿ ማርታ ቫንዶርፍ ከብራስልስ ባጠናቀረችው ዘገባዋ ታነሳዋለች። በሌላ በኩል የኦሎምፒክ ማራቶን ባለ ድሉ አትሌት ሌሊሳ ፈይሳ፣ የግንቦት ሰባቱ ዶክተር ብርሃኑ ነጋና የኦሮሞ ፌዴራሊስቱ ዶክተር መረራ ጉዲና በብራስልስ አውሮፓ ህብረት ጽህፈት ቤት ተገኝተው በኢትዮጵያ እየተፈጸመ ነው ያሉትን የመብት ጥሰት መናገራቸውን ጠቅሳ ያደረሰችን ዘገባም ዝርዝር አለው። ይሄን ዝርዝር ጽዮን ግርማ ታቀርባለች።
በኢትዮጵያ ባለው የተቃውሞ እንቅስቃሴ ውስጥ የኦሎምፒክ ሯጩ አትሌት ፈይሳ ሌሊሳ ስሙ ጎልቶ የሚነሳ የተቃውሞ አጋር ነው። በዘንድሮ የሪዮ ኦሎምፒክ ላይ የማራቶን የብር ሜዳሊያ አሸናፊው አትሌት ፈይሳ በውድድሩ ማጠናቀቂያ ላይ እጆቹን ወደ ላይ በማጣመር የኢትዮጵያ መንግስት ለመቃወም መለያ የሆነን ምልክት በማሳየቱ ነበር የዓለምን ትኩረት የሳበው። አትሌት ፈይሳ ይህ ተቃውሞ በተቀሰቀሰበት አንደኛ ዓመት በትላንትናው ዕለት በብራስልስ አውሮፓ ህብረት ጽህፈት ቤት ተገኝቶ በኢትዮጵያ አሁን ያለው ሁኔታ በዚሁ ከቀጠለ አደገኛ ችግር ይፈጠራል የሚል ስጋት እንዳለው ለህብረቱ የፓርላማ አባላት አስረድቷል።
ረኮን ኩኒ አላ አማ ደማጅሮ ከናኒ ባዬ ረኮ ጉዳዳ ባዬ
ረኮ ይሄ ችግር አሁን ባለበት ሁኔታ በጣም አሳሳቢ ነው። ወደፊት ህዝቡ ላይ ትልቅ አደጋ የሚያስከትል ነው። እስካሁን ብዙ አደጋ ደርሷል። ብዙ ህይወት ጠፍቷል። አሁን እኔ እያደረኩ ያለሁት ከዚህ በፊትም በተለያዩ ዓለም አቀፍ መድረኮች ላይ ተገኝቼ እንዳደረኩት ሁሉ ችግሩን ማሳወቅ ነው። ለምሳሌ አሁን ኢንተርኔትና ብዙሃን መገናኛ ተዘግቷል። መንግስት ከሚያስተላልፈው መረጃ ውጪ ህብረተሰቡ ምንም መገናኛ ብዙሃን የለውም።
ሌሊሳ አያይዞም አሁን በኢትዮጵያ የህዝብ ድምጽ በመታፈኑ ምክንያት በእርሱ በኩል በተቻለ ሁሉ ችግሩን ለዓለም ህዝብ ለማሰማት እየጣረ መሆኑን ተናግሯል። ሁለተኛው ተናጋሪ ዶክተር ብርሃኑ ነጋ ነበሩ። ዶክተር ብርሃኑ የአርበኞች ግንቦት ሰባት ሊቀመንበር ሲሆኑ የኢትዮጵያ መንግስት ድርጅታቸውን በአሸባሪነት ፈርጆ መንግስትን በኃይል በመገልበጥ ክስ ወንጅሎ በሌሉበት የሞት ፍርድ የተፈረደባቸው ሰው ናቸው። ዶክተር ብርሃኑ ቀጣዩ 6 ወራት ኢትዮጵያ ወዴት እየሄደች እንደሆነ ማሳያ ነው የሚል እምነት አላቸው። በኢትዮጵያ አሁን ያለውን ሁኔታ ለአውሮፓ ህብረት ፓርላማ አባላት ሲያስረዱም የተፈጠረው ውጥረት ከቁጥጥር ውጪ ሆኖ የከፋ ጉዳት ከማስከተሉ በፊት ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ከፍተኛ ግፊት ሊያደርግ ይገባል ብለዋል።
My hope is that at least some of the friends of this regime to talk sense that
የዚህ አስተዳደር ወዳጆች ያደርጋሉ ብዬ ተስፋ የጣልኩት በኢትዮጵያ በሁከት ወደ ስልጣን ለመምጣት የሚደረግ ጉዞ እንዳከተመለት ሊያሳስቡ ይገባል ብዬ ነው። አማራጮች መፈለግ አለባቸው የሚል ጽኑ እምነት አለኝ። ይህም አማራጭ ጊዜው ሳይዘገይ በፍጥነት በአደጋ ላይ ያለውን ሁኔታ መሬት ማስያዝን ይጠይቃል።
በኢትዮጵያ በኦሮሚያ ክልል ተቃውሞ የተቀሰቀሰው ከአዲስ አበባ በስተ ምዕራብ 80 ኪሎ ሜትር ርቀት ላይ በምትገኘው ግንጪ ከተማ በህዳር ወር መግቢያ ላይ ነበር። በአዲስ አበባ ዙሪያ ተግባራዊ ይደረጋል ተብሎ የነበረውን የማስተር ፕላን ንድፍ የኦሮሞ ገበሬዎችን ያፈናቅላል በሚል ነበር ተማሪዎች የተቃወሙት። የዛሬ አመት ይህ ተቃውሞ ከመቀስቀሱ አስቀድሞ ከአንድ አመት ከስድስት ወር በፊት ተመሳሳይ ተቃውሞ ተቀስቅሶ ነበር። ከዚህ ቀደሙ ያገረሸውና ልክ የዛሬ አመት በግንጭ የተቀሰቀሰው ተቃውሞ ወደ ሌሎች ቦታዎች ወዲያውኑ ነበር የተዛመተው። የተቃዋሚዎቹ ጥያቄ መጀመሪያ ባነሱት የመሬት ዝርፊያ ሊቆም ይገባል ጥያቄ ተወስኖ አልቆመም። ተቃውሟቸው ወደ ሌሎቹ የሀገሪቱ ክፍሎች በተስፋፋ ቁጥር ጥያቄውም የብሔር የበላይነት ይቁም፣ የፖለቲካ ነጻነት ይከበር፣ ፍትሃዊ የኢኮኖሚ ተጠቃሚነት ይኑር የሚሉ ጥያቄዎችንም ጨምሯል። በዚህ የተቃውሞ ጊዜም በመቶዎች የሚቆጠሩ ሰዎች ሞተዋል። በሺዎች የሚቆጠሩ እስር ቤት ናቸው። እንዲሁም አሁን ኢትዮጵያ ለስድስት ወር በሚቆይ አስቸኳይ ጊዜ አዋጅ ስር ናት። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ባለፈው ሳምንት መንግስት የካቢኔ አባላቱን እንደገና በማዋቀር የወሰደው እርምጃ አሁንም ከተቃውሞ ጥያቄ ጋር የማይመጣጠን የተራራቀ ምላሽ እንደሆነ ይናገራሉ።
Unless the government comes down to the table and discusses with the
መንግስት ከተቃዋሚ ፓርቲዎች ጋር ተጠምጦ በጠረጴዛ ዙሪያን ለንግግር ራሱን ካላዘጋጀ እንዲሁም ከመንግስት ጋር ተጠምጠው ለመነጋገር ደስተኛ የማይሆኑ አካላት እንኳ በጋራ ሆነው አንድ ሰላማዊ ውይይት መፍጠር እስካልቻሉ ድረስ በዚያች ሀገር ላይ ሰላምን ለማምጣት ማሰብ መቼም ቢሆን የሚሳካ አይሆንም።
በሊንደን ዩኒቨርሲቲ በአፍሪካ ጥናት ማዕከል ፕሮፌሰር የሆኑት ጃን አቢከን መንግስት በአስቸኳይ ጊዜ አዋጁ ላይ ብቻ መተማመን የለበትም ይላሉ።
Create a space for discussion. I mean, we need really internationally provide.
ለውይይት ቦታ ወይም መድረክ መክፈት ይኖርበታል። ዓለም አቀፍ አይኖች የሚከታተሏቸው የንግግሮችና የውይይቶች መዋቅሮች መኖር አለባቸው። በሀገሪቱ ውስጥ መተማመንን ለመፍጠር አንድ እርምጃ ሊሆን ይችላል። ምክንያቱም ሀገሪቱ አሁን አብዝቶ የጎደላት ነገር መተማመን ነው። በመንግስቱና በህዝቡ መካከል መተማመን ጠፍቷል።
ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል በዚህ ሳምንት ባወጣው መግለጫ አሁን የተወሰደው የጸጥታ እርምጃ ተገቢ ምላሽ የሚፈልጉ ጉዳዮችን የሚሸፋፍን ነው ብሎታል። አምነስቲ አያይዞም ሌላ ዙር ሁከት ከመቀስቀሱ በፊት መንግስት ሊያስብበት ይገባል ብሏል።